ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ በ73ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የምትወከለው በውጭ ጉዳይ ሚኒስትሯ የሆነው ጠቅላይ ሚኒስትር አብይ አህመድ በቅርቡ የሚከታተሏቸው ሌሎች ጉዳዮች በመኖራቸው ነው ተብሏል። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንኳን ለመስቀል በዓል አደረሳችሁ። የዛሬ ሐሙስ መስከረም 17 ቀን 2011 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ፕሮግራሙን ብርሃን ኃይሉ ትመራለች።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የአንጎላው ፕሬዚደንት ጃው ሎሬንኮ ከአንድ ዓመት በላይ በሆነው የሥልጣን ጊዜያቸው ሙስናን ለማቆም ባደረጉት ጥረት ካለፉት የሀገሪቱ አስተዳደሮች የተሻለ ስኬት አስገኝቷል ሲሉ መንግስቱን አጥብቀው የሚነቅፉ ሳይቀሩ ተናግረዋል። ሎሬንኮ ባለፈው ዓመት መስከረም ወር ላይ ስልጣን የያዙት የረጅም ጊዜ ፕሬዚደንት የነበሩት ጆዜ ኤድዋርዶ ዶስ ሳንቶስ ጡረታ ከወጡ በኋላ ነበር። የቀድሞ ፕሬዚደንት ቤተሰቦችና ወዳጆች እያንዳንዱን ወሳኝ ኩባንያንና የሀገሪቱን የሀብት ምንጮችን ይቆጣጠሩ እንደነበር ተዘግቧል። ሎሬንኮ ስልጣን ላይ ከወጡ በኋላ ግን በዶስ ሳንቶስ አስተዳደር ወቅት የማይነኩ ተደርገው ይታዩ የነበሩት በርካታ ከፍተኛ ባለሥልጣኖችን እንደጠራረጉ ታውቋል። ዋናው ተጠቃሽ ምሳሌ የቀድሞ ፕሬዚደንት ልጅ ፌልሚኖ በገንዘብ በማጭበርበርና በገንዘብ ዝውውር ተከሰው በያዝነው ሳምንት ታስረዋል። ሶቨሪን የተባለውን ባንክ ይመሩ ነበር።
የደቡብ ሱዳን ሴት መሪዎች በቅርቡ በተደረገው የሰላም ስምምነት መሠረት የሀገሪቱ ፕሬዚደንት ከከፍተኛ ሥልጣን ሹሞች 35 ከመቶዎቹ ለሴቶች እንዲመደቡ ጥሪ አድርገዋል። ፕሬዚደንት ሳልቫኪር የደቡብ ሱዳን የሽግግር መንግሥት የመመስረቱን ሂደት ለመጀመር ባለፈው ማክሰኞ 10 ሰዎችን ያቀፈ ኮሚቴ መስርተዋል። ከ10ሩ ሰዎች ታዲያ አንድ ሴት ብቻ ነው ያሉት። ለሴቶች የተመደበው ጣሪያ አለመከበሩ እንዳላስደሰታቸው ሜሪ አይን ማጆክ የተባሉ የሽግግር ምክር ቤቱ አባል ትናንት ለአሜሪካ ድምፅ ተናግረዋል። ሬጂና ጆዜፍ ካባ የቀድሞው የሱዳን ሕዝባዊ ሐርነት የፖለቲካ እስረኞች አንጃ ንቅናቄ ተወካይ ናቸው። ቡድኑ በአዲስ አበባ የተደረሰውን ስምምነት ከፈረሙት አካላት አንዱ ነው። የጾታ ሚዛን የመጠበቁ ጉዳይ የማያቋርጥ ትግል ነው፣ ኮሚቴውም በአዲስ አበባ የተደረሰውን ስምምነት አልተከተለም ሲሉ አማረዋል።
ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩትን ዳኛ ብሬት ካቫኖ ከበርካታ ዓመታት በፊት ወሲባዊ ጥቃት አድርሶብኛል ብለው ከከሰሷቸው የመጀመሪያ ሴት በዛሬው ዕለት በመወሰኛ ምክር ቤት የፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። ከሳሿ ስሜት በተመላበት አኳኋን በዝርዝር በሰጡት ቃል በድንገት ሊገለኝ ይሆን እንዴ ብዬ ፈርቼ ነበር ብለዋል። ዘጋቢያችን ጄፍ ካስተር ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የካሊፎርኒያዋ የስነ ልቡና ፕሮፌሰር ክሪስቲን ብሌዚ ፎርድ የኮሚቴው ሊቀመንበር ቸክ ግራዝሊ ቃለ መሐላቸውን አስፈጽሟቸው መናገር ሲጀምሩ አሁን ተሸብሬያለሁ፣ የመጣሁት የዜግነት ግዴታዬ ስለሆነ እንጂ ፈልጌ አይደለም ብለዋል። እንደ አውሮፓውያን አቆጣጠር በ1982 ካሁኑ እጩ የጠቅላይ ፍርድ ቤት ዳኛ ካቫኖና ከጓደኛቸው ማርክ ጀጅ እንዲሁም ከሌሎች ወጣቶች ጋር አንድ መኖሪያ ቤት ውስጥ የመዝናኛና ዳንስ ዝግጅት ላይ ነበር ሲሉ አስታውሰዋል። እዚያ ቤት ውስጥ ካቫኖና ጓደኛው ጀጅ አንዱን መኝታ ቤት በር ቆልፈውብኝ፣ ካቫኖ በግድ ላይ ሆኖ ሊደፍረኝ ይተናነቀኝ ጀመር ሲሉ አስታውሰዋል።
ታች ከነበሩት ውስጥ አንድ ሰው ሰምቶ ይደርስልኛል ብዬ ጩኸቴን ለቀኩት። እንደምንም ተናንቄው ተፈትልኬ ልወጣ ብሞክር በሰውነታቸው ክብደት ምክንያት አልቻልኩም። ልብሴን ሊያወልቅ ተናነቀኝ። ከመጠን በላይ ሰክረው ስለነበረና እኔም ከልብሴ ውስጥ ሙሉ የዋና ልብስ ለብሼ ስለነበር አልቻለም። ወይኔ ሊደፍረኝ ነው ብዬ ፈራው።
ኮሚቴው ፊት ቀርበው ቃላቸውን የሚሰጡት ካቫኖ አስቀድመው በለቀቁት የምስክርነት ቃላቸው መክፈቻ እኔ እኚህ ሴት ክሪስቲን ፎርድ የሚሉትንም ሆነ ሌሎቹን ወንጀላዎች አልፈጸምኩም ብለው አጥብቀው አስተባብለዋል። ይሄ በመጨረሻ ደቂቃ ስም ለማጥፋት የታቀደ ወንጀላ ነው ሲሉን ከሰዋል።
በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለከፍተኛ ዳኝነት ውሳኔ ባቀረቧቸው ሰው ጉዳይ ምክንያት የሀገሪቱ ምክትል ዋና አቃቤ ሕግ ጉዳይ መቆየቱ አልቀረም። ሮዝንስተን ሩሲያ አቻምና በተካሄደው የአሜሪካ ምርጫ ውስጥ ጣልቃ ስለመግባቷ ጉዳይ የሚካሄደውን ልዩ ምርመራ በበላይነት ይመራሉ። ትራምፕና ሮዝንስቲን ባለፈው ሳምንት ኒውዮርክ ታይምስ ጋዜጣ ላይ ስለወጣው ዘገባ ዛሬ ተገናኝተው እንዲነጋገሩ ነበር የታቀደው። የፕሬዝደንቱ አማካሪ ኬሊያን ኮንዌይ የሁለቱ ስብሰባ ሊዘገጅ እንደሚችል ፋክስ ኤንድ ፍሬንድስ ለተባለው የቴሌቪዥን ጣቢያ ተናግረዋል። በዘገባው መሠረት ፕሬዝደንቱ የሥራ ብቃት የላቸውም ተብለው ከሥልጣን ለማንሳት ማስረጃ እንዲሆን ሮዝንስቲን ትራምፕን በድብቅ የመቅረጽ ሐሳብ አቅርበው ነበር። ምክትል ዋና አቃቤ ሕጉ በበኩላቸው ይህን አላደረግኩም፣ ሐሰት ነው የሚሉ ሁለት መግለጫዎች አውጥተዋል። ይሁንና የሕግ መምሪያው ምክር ቤት የፍርድ ጉዳይ ኮሚቴ የዳኛ ብሬት ካቫኖንና የዶክተር ክሪስቲን ብሌዚ ፎርድን ጉዳይ ስለሚያዳምጥ የሮዝንስቲን ጉዳይ እንዲዘገይ ተደርጓል። ዶክተር ፎርድ የሁለተኛ ደረጃ ተማሪ እያሉ አሁን ለከፍተኛ ዳኝነት የተሰየሙት ካቫኖ ሊደፍሩ ይሞክረው ነበር የሚል ክስ ማቅረባቸው የሚታወቅ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ዩናይትድ ስቴትስ በሚካሄደው ምርጫ እጇን እየዶለች ነው የሚለውን የፕሬዚደንት ትራምፕ ክስን አልተቀበለችም። አንዳንድ የቻይና መገናኛ ብዙሃን የእብደት አነጋገር ብለውታል። ሌሎች ደግሞ የምርጫ ዘመቻ ስትራቴጂ ነው በማለት አጥላልተውታል። ፕሬዚደንት ትራምፕ ይህን ያልተለመደ ክስ ትላንት ያቀረቡት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባ ላይ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ዪ ቻይና በማንኛውም ሀገር የውስጥ ጉዳይ ጣልቃ አትገባም የሚል ምላሽ ሰጥቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ለጋዜጠኞች በሰጡት መደበኛ መግለጫ የውጭ ጉዳይ ሚኒስትሩ ያሉትን ካስተጋቡ በኋላ በሌሎች ሀገሮች የውስጥ ጉዳይ በብዛት የምትገባው ሀገር የትኛዋ እንደሆነች ዓለም አቀፍ ማህበረሰብ ያውቃል ብለዋል።
ፕሬዚደንት ዶናልድ ትራምፕ ኢራን አዲስ ዙር የኢኮኖሚ ማዕቀቦችን ለማስወገድ ከፈለገች ወደ ንግግር ጠረጴዛው መመለስ ይኖርባታል ብለዋል። ፕሬዚደንቱ ኒውዮርክ ትላንት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ከሶስት ዓመታት በፊት ከኢራን ጋር ከተደረገው የኑክሌር ስምምነት መውጣቷ ትክክል ነው ብለዋል። አሜሪካና ሌሎች አምስት አገሮች ከኢራን ጋር ስምምነት የፈረሙት ኢራን ከኢኮኖሚ ማዕቀብ ለመዳን ስትል የኑክሌር መርሃ ግብሯን ለማቆም በመስማማቷ ነበር።
በመጨረሻም የህንድ ከፍተኛ ፍርድ ቤት ከዛሬ ጀምሮ አመንዝራነት ወንጀል መሆኑ ይቆማል የሚል ብይን ሰጥቷል። የከፍተኛው ፍርድ ቤት ዳኛ በሴቶች ላይ አድሎ የሚፈጽመውን የብሪታንያ ቅኝ አገዛዝ ወቅት ህግን ሰርዘዋል። በተሰረዘው ህግ መሰረት ከባልየው ፈቃድ ሳያገኝ ከተዳረች ሴት ጋር ወሲብ የፈጸመ ወንድ ተከሶ እስከ 5 ዓመታት እስራት ይበየንበታል። ከፍተኛው ዳኛ ዲፓክ ሚስራ ብይኑን ባነበቡበት ወቅት አመንዝራነት ወንጀል መሆን የለበትም፣ ሊሆንም አይችልም ብለዋል። ፍርድ ቤቱ ብይኑን በሰጠበት ወቅት በባለትዳሮች መካከል የሚደረግ ወሲብ የሁለት ጎልማሶች የግል ጉዳይ ነው፣ ለፍችም በቂ ምክንያት ነው ብለዋል። አመንዝራነት በብዙ የእስያ ሀገሮች ወንጀል መሆኑ ቀጥሏል። በአንዳንድ የዩናይትድ ስቴትስ ግዛቶችም እንደዚሁ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ በ73ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የምትወከለው በውጭ ጉዳይ ሚኒስትሯ የሆነው ጠቅላይ ሚኒስትር አብይ አህመድ በቅርብ የሚከታተሏቸው ሌሎች ጉዳዮች በመኖራቸው እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገልጸዋል። አቶ መለስ ዓለም ኒውዮርክ ላይ ከቪኦኤ ጋር ባደረጉት ቃለ ምልልስ ኢትዮጵያ ለአካባቢው መረጋጋት አከናውናለች ላሉት ተግባር ዓለም አቀፍ አድናቆት የተቸራት መሆኑንም ገልጸዋል። ሰለሞን አባተ ዝርዝሩ አለው።
ለመሆኑ ለምንድን ነው ጠቅላይ ሚኒስትር አብይ አህመድ ወደዚህ ያልተጓዙት? ምናልባት ከረጅም ጊዜ ወዲህ ኢትዮጵያ በጠቅላይ ሚኒስትር ሳትወከል ስትቀር የመጀመሪያው አይነት። እንግዲህ ይሄ ጠቅላላ ጉባኤ ትልቅ ዓመታዊ የዲፕሎማሲ ድግስ ነው። በርካታ መሪዎች በአንድ ጊዜ በአንድ ወቅት ለረጅም ጊዜ አንዳንዴ 3 ወራት ይወስዳል። እንግዲህ ዓመቱን ሙሉ የሚካሄድ ስብሰባ ይሁን እንጂ 3 ወር ሙሉ ስብሰባ የሚያካሂድ ተቋም ነው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ። በዚህ ደረጃ ረጅም ጊዜ ተከታታይ የሆነ የዲፕሎማሲ ውይይት የሚካሄድበት መድረክ ብዙም የለም። ይሄ ትልቁ መድረክ ነው። አገሮች ለዚህ በቂ ዝግጅት አድርገው ነው የሚመጡት። በእያንዳንዱ አጀንዳ በእያንዳንዱ ጉዳይ ላይ የሚይዙትን አቋም፣ ምን አይነት ድምጽ እንደሚሰጡ፣ ከማጋ ምን እንደሚሰሩ በደንብ አቅደው አልመው አስበው ነው የሚመጡት። ይሄ አገሮች ብቻ አይደለም እንደዛ የሚያደርጉት። ቪኦኤን የመሰሉ የመገናኛ ብዙሃንም አይናቸውም ልባቸውም ቀልባቸውም ጆሮአቸውም ኒውዮርክ ላይ ነው የሚሆነው። አንተ ከዋሽንግተን የመጣው ከአዲስ አበባ የመጡ ጋዜጠኞች አሉ እዚህ ከሌላው ዓለምም እንደው። ስለዚህ መንግስታት የመገናኛ ብዙሃን አንድ ላይ የሚሰበሰቡበት መድረክ ነው። ለዚህ ሰፊ ዝግጅት ያደርጋሉ። ኢትዮጵያም እንደዛ ነው። በዋናው መስሪያ ቤት ኒውዮርክ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት በቂ ዝግጅት ተደርጎ ነው ወደዚህ የሚመጣው። ብዙ የልዑካን ቡድን ያለበት ነው። በቆይታችን በባለ ብዙ ወገን ወይም በእንግሊዝኛ መልቲላተራል የምንለው ተሳትፎ እናደርጋለን። እዚህ ስብሰባ ላይ ለመሳተፍ የመጡ የተለያዩ ሀገራት መሪዎችን፣ ሚኒስትሮችን፣ ባለስልጣናትንም እናናግራለን። አዋጭ ነው በጣም በጣም አዋጭ ነው።
ለምሳሌ የጸጥታ ጥበቃ ምክር ቤቱ ስብሰባ ሲካሄድ ነበር ትናንትም ዛሬም በቲቪ ላይ ስብሰባ ትናንትና ልዩ ከፍተኛ ደረጃ ስብሰባ ተካሂዷል።
እውነት ነው። ስለዚህ ይህን ለመስራት የውጭ ግንኙነት ትላልቆቹ ኃላፊዎች አንደኛው ጠቅላይ ሚኒስትር ነው፣ ሁለተኛው የውጭ ጉዳይ ሚኒስትር ነው። በኢትዮጵያ በኩል በውጭ ጉዳይ ሚኒስትር ተወክለን ሰፊ ስራ እየሰራን ነው። ክቡር ጠቅላይ ሚኒስትሩ በአገር ቤት ሌላ ትኩረት የሚያሻው ጉዳይ ስላላቸው አልመጡም። እሳቸው ባይመጡም ግን በውጭ ጉዳይ ሚኒስትሩ ደረጃ በጠቅላላ ጉባኤው መድረክ እንዲሁም በተዛማች በጎንዮሽ በሚካሄዱ ስራዎች ላይ የነቃ ተሳትፎ እያደረግን ነው። የመሪዎች መሳተፍ በጣም የግድ ነው ማለት አይደለም። የኃላፊነት መደራረብ ሲኖር ቅድሚያ ለሚሰጠው ቅድሚያ ሰጥተህ ትመጣለህና ከምንም ጋር የሚያዝ አይደለም።
ጠቅላይ ሚኒስትሮች ሀገሮቻቸውን ይወክላሉ። ነገር ግን ኢትዮጵያ የመጀመሪያው ጊዜ ነው። ቅድም እንደገለጽኩት በብዙ ዓመታት በውጭ ጉዳይ ወይም በከፍተኛ የሀገሪቱ መሪ በፕሬዚደንት ይሁን በጠቅላይ ሚኒስትር ደረጃ ሳትወከል ስትቀር ጥያቄ ምንድን ነው? ህዝብ የማወቅ መብት አለው ስላሉ አቶ መለስ እርስዎም እና ይህንን ያህል ትልቅ መድረክ ለማስቀረት ያደረጋቸውና የበለጠ ትኩረት ቅድሚያ ያስፈልገዋል ያሉት ነገር ምንድን ነው? መግለጽ ከቻሉ
እንግዲህ አሁንም ደግሜ ልነግርህ የምችለው ምንድን ነው፣ አገር ቤት ሰፊ ስራዎች ይሰራሉ። ባለፉት 6 ወራት የተጀመሩ ስራዎች አሉ። እነሱን ማስቀጠል ያስፈልጋል። በዛ ምክንያት ጠቅላይ ሚኒስትሩ ሊመጡ አልቻሉም።
ጠቅላይ ሚኒስትሩ ይህን ያህል የዕለት ከዕለት ስራ አድርገው የሚመሩት ነገር አጋጥሞ ነው?
እንግዲህ ዝርዝሩን የእሳቸው ጽህፈት ቤት ስላለ እሱን መጠየቅ ያስፈልጋል።
እንደ ውጭ ጉዳይ ሚኒስቴር ቃል አቀባይ ልለው የምችለው ምንድን ነው፣ የውጭ ግንኙነት ስራ የሚሰራው አንድም በጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በሌሉበት ጊዜ በውጭ ጉዳይ ሚኒስትሩ፣ ይሄ ዓለም አቀፍ አሰራርም ነው። ስለዚህ በአገር ቤት ትኩረት የሚያሻቸው ጉዳዮች አሉ። እነሱ ምንድን ናቸው፣ እንዴት ናቸው? ዝርዝሩን ከጽህፈት ቤቱን መጠየቅ ይቻላል። ግን በውጭ ጉዳይ ሚኒስትሩ ደረጃ እዚህ መጥተን በዋናው ስብሰባ ላይም በጎንዮሽ የሚደረጉ ስብሰባዎችም ላይ በጣም የነቃ ተሳትፎ እያደረግን ነው። በነገራችን ላይ የጸጥታው ምክር ቤት ተለዋጭ አባል ስለሆንም ድርብ ኃላፊነት አለብን። ሰለሞን፣
የዓለም ትኩረት ያስፈልገኛል ብላ ይዛ የቀረበችው የተለየ አጀንዳ አለ በዚህ ስብሰባ ላይ?
የአፍሪካ ቀንድ ሰላም ጉዳይ ነው። ብዙ ጸሐፊዎች በአማካይ ከፍተኛው ግጭት የሚካሄድበት አካባቢ የአፍሪካ ቀንድ አካባቢ ነው። ከምዕራብ አፍሪካም፣ ከሰሜንም፣ ከደቡብ አፍሪካ፣ ከማዕከላዊ አፍሪካ አካባቢ ይህ አካባቢ በተደጋጋሚ ግጭት የማያጣው አካባቢ ነው። ይህ አካባቢ የዲሞክራሲ ችግር ያለበት፣ የመልካም አስተዳደር ችግር ያለበት ነው። እነዚህ ችግሮች እንዳይፈቱ ትልቁ ማነቆ እና ሸምቀቆ ሆኖ የቆየው የሰላም ጦት ነው። በኢትዮጵያና ኤርትራ መካከል ሰላም የለም። በጅቡቲና ኤርትራ መካከል ሰላም አልነበረም። በሚስተካከል በዙሪያውን ችግር የነበረበት አካባቢ ነው። የፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከበዓለ ሲመታቸው ጊዜ ጀምሮ ያቀነቀኑት ሐሳብ ነበር፣ የመደመር ሐሳብ፣ ከልዩነቶች ይልቅ ወደ አንድነት የማተኮር። ከኤርትራ ጋር እሱ ለሀገር ውስጡም ለውጩም ይሰራል። በነገራችን ላይ እሱ ጽንሰ ሐሳብ በሀገር ውስጥ ተገቢውን የፖለቲካ ማሻሻያ በማድረግ ኢትዮጵያን ከገባችበት ሽክርክሪት ማውጣት ነው። ይህን ዓለም በቅርብ ሲከታተለው የነበረ ጉዳይ ነው። ኢትዮጵያውያን እኔም አንተም ውጭም ሀገር ውስጥ ያሉት የምንጨነቀውን ያህል ዓለም አቀፉ ማህበረሰብ ትልቅ ስጋት ገብቶት ነበር። ኢትዮጵያ ትልቅ ሀገር ነው፣ ታሪካዊ ሀገር ነው። የረጅም ጊዜ ለአፍሪካ ነጻነት በዓለም አቀፍ ሰላምና መረጋጋት ላይ ያደረገው አስተዋጽኦ አለ። ከሰፊ ቁጥር ያለው ስደተኛ ያስተናግዳል። 1 ሚሊዮን አካባቢ ነው። የስደተኛ አስተናጋጅ የሆነ ሀገር ሌላ የስደተኛ ምንጭ እንዳይሆን ስጋት አላቸው። የአፍሪካ ህብረት መቀመጫ ነን። የተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ ድርጅቶች መቀመጫ ነን። ኢትዮጵያ ውስጥ የሚገሰት ችግር ማየት አለ ማሰብ አስቸጋሪ ነው የሚሆነው። ስለዚህ እኛ የነበረብን ችግር ያህል ዓለም አቀፉ ማህበረሰብ አጋሮቻችን በተመሳሳይ ስጋት ውስጥ ነው የነበሩትና ከዚህ ችግር እንድንወጣ ይደግፉን ቆይተዋል። ስለዚህ ይሄንበትን ርቀት የማስረዳት የማብራራት ስራ ይሰራል። ይሄ በውስጥ የተሰራ ጉዳይ ብቻ አይደለም። ቅድም ክልሉ የተያያዘ ነው የተሳሰረ ነው ብያለሁ ሰለሞን። አሁን ባለንበት በጣም የተጠላለፈ ዓለም ሩቅ የሚባል ችግር የለም፣ ሩቅ የሚባል አካባቢ የለም። መካከለኛው ምስራቅ ባህረ ሰላጤው አካባቢ የሚኖር ችግር አውሮፓን ያውቃል። የስደተኞች ጉዳይ ይታወሳል። ሊቢያ ያለ ችግር አውሮፓን ያውቃል። ስለዚህ ከመቶ ሚሊዮን በላይ ህዝብ ያላት በጣም ትልቅ ሀገር፣ የበርካታ ዓለም አቀፍ ድርጅቶች መቀመጫ በሆነች ሀገር ኢትዮጵያ ውስጥ የሚከሰት ችግር ዳፋው ለሌላውም ይተርፋል። ስለዚህ የኢትዮጵያ መንግስት ከችግሩ ለመውጣት የሄደበትን ርቀት ያደንቃሉ፣ ያሞግሳሉ። ይበል የሚያሰኝ ተግባር ነው ይላሉ። እሱ በውስጥ ብቻ የሚደረገው አይደለም። ከጎረቤቶቻችን ጋር የነበረው ችግር፣ በተለይም ከኤርትራ ጋር የነበረው ችግር እንዲፈታ የሄድንበትን ቆራጥነት የተሞላበት ፖለቲካዊ ብስለት የተሞላበት ውሳኔ በጣም ያደንቃሉ። የቀረ ፋይል ሞተ ሲባል የነበረ ፋይል ነው ከመደርደሪያ አውጥቶ አራግፈን ይሄ ችግር በዚህ መንገድ ነው የሚፈታው። ሁለቱ ህዝቦች አንድ ህዝቦች ናቸው። ሁለት ሀገር ይኖራሉ ግን አንድ ህዝቦች ናቸው። የጋራ ጉዳዮች አሏቸው። 27 ዓመት የአንድ ትውልድ እድሜ መባከን አልነበረበትም። ሁለቱም ህዝቦች ያሉበት ችግር አይገባቸውም። አሁን ካሉበት የጦርነት ምዕራፍ ወደ ሰላማዊ ምዕራፍ መግባት ያስፈልጋል በሚል በኢትዮጵያ የተላለፈው ውሳኔ ከዛ ለኤርትራ መንግስት የተሰጠው ከኤርትራ መንግስት በኩል የተሰጠው ምላሽ አካባቢውን ለውጦታል። በኢትዮጵያና ኤርትራ መካከል ብቻ አይደለም፣ የአፍሪካ ቀንድ ጂኦፖለቲካዊ ዳማ ይለውጠዋል።
አቶ መለስ በጣም አመሰግናለሁኝ ለዛሬ፣ እግዚአብሔር ይስጥልኝ።
የመስቀል በዓል እንኳን አደረሳችሁ። እግዚአብሔር ይስጥልኝ።
አሜን። የተከበራችሁ ተመልካቾቻችን እንግዲህ ከአቶ መለስ ጋር ሰሞኑንም እዚሁ አብረን እንቆያለን። ኢትዮጵያ በጸጥታ ጥበቃ ምክር ቤቱም ውስጥ ሆነ በጠቅላላ ጉባኤው መድረክ ላይ በተሳትፏ ትቀጥላለች። የውጭ ጉዳይ ሚኒስትሩ ቀደም ሲል እንደገለጽኩት ነገ ንግግር ያደርጋሉ። በዛና በሌሎችም ጉዳዮች ላይ በልማት ጉዳዮች ላይ በጸጥታ ጥበቃ ምክር ቤቱ የኒውክሌር ማስወገጃ እንቅስቃሴ የከፍተኛ ደረጃ ስብሰባ ላይ በቱበርክሎሲስ ላይ እየተደረገ ስላለው ጥረት እና በሌሎችም ጉዳዮች ላይ ከአቶ መለስም ጋር እየተመላለስን ከውስጥም እንደዚሁ ቀጥታ ዘገባዎችን አቀርብላችኋለሁ። እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ በተመቻቸው ሰዓት በአቶ መለስም እገዛ ላገኛቸው እሞክራለሁ። በቀጥታ ይዤላችሁ ለመቅረብ ጥረት አደርጋለሁኝ። አብራችሁን ስለቆያችሁ በጣም አመሰግናለሁኝ። አብራችሁን ቆዩ። ሰሞኑንም ሰሎሞን አባተ ነኝ ለአሜሪካ ድምፅ ኒውዮርክ። አመሰግናለሁኝ አቶ መለስ።
በሌላ በኩል አድማጮች፣ ባለፈው የአውሮፓ ዓመት 1,600,000 ሰው በቲቢ መሞቱን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት በቲቢ ላይ ለመነጋገር ለመጀመሪያ ጊዜ በከፍተኛ ደረጃ ተገናኝቶ መክሯል። ሰሎሞን አባተ በዚህም ላይ አጭር ዘገባ አለው። አልተሰናበተንም፣ በስልክ ይዘነዋል። መቀጠል ትችላለህ ሰሎሞን።
አመሰግናለሁ ሰለሞን፣ እንደምን አላችሁ? በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። ቀደም ሲል ተመልካቾቻችን ያልኩት ከአቶ መለስ ጋር እየተነጋገርኩ ሳለሁ በፌስቡክ ላይቭ በቀጥታ እየተላለፈ የነበረ ቃለ ምልልስ ስለነበረ ነው። ስለዚህ ፌስቡክ ላይ ሄዶ ተጨማሪ መረጃ ከአቶ መለስ ቃለ ምልልስ ማግኘት ይቻላል። አሁን ወደ አነሳኸው ጥያቄ ሰሎሞን ልመለስና የተባበሩት መንግስታት ድርጅት የቱበርክሎሲስን ጉዳይ የፖለቲካ ጉዳይ ነው ብሎታል። ባለፈው የአውሮፓ ዓመት ውስጥ መንግስታት ባወጧቸው ሪፖርቶች መሰረት 6 ሚሊዮን ተኩል የሚሆን ሰው ቲቢ እንዳለበት ተረጋግጧል። ሌሎች ከ3 ሚሊዮን ተኩል በላይ ደግሞ ለቲቢ መጋለጣቸው በምርመራ ባይረጋገጥም የተያዙ ሊሆኑ እንደሚችሉ ተገምቷል። ባለፈው ዓመት በቲቢ ምክንያት ሞቷል ከተባለው ከ1 ሚሊዮን ተኩል በላይ ሰው ከ300 ሺህ የሚበልጡት ሞት ከኤችአይቪ ኤድስ ጋር የተያያዘ እንደሆነ ተገልጿል። ከዓለም ሕዝብ ሩብ ያህሉ የቲቢ አምጪ ተውሳክ በሰውነት ውስጥ ያለ ሲሆን ከዚያ ቁጥር ውስጥ ከ10-15% የሚሆነው በመጪ ጊዜያት ወደ ሙሉ የቲቢ ህመምተኛነት እንደሚሸጋገር የዓለም የጤና ድርጅት አሳስቧል። ለቲቢ መዛመትና ህመም አብዝተው ተጋላጭ ናቸው የተባሉት እድሜያቸው ከ5 ዓመት በታች የሆነ ህጻናት፣ መጠለያ የሌላቸው ሰዎች፣ የጤና ጥበቃ ሰራተኞች፣ አደንዛዥ እጽዋትና ቅመማ ቅመም የሚያዘወትሩና በየእስር ቤት ውስጥ የሚገኙ ታሳሪዎችና ጠባቂዎቻቸው መሆናቸው ተገልጿል። ለንክኪ ቅርብ የሆኑ ጨቅላ ህጻናት፣ የአካል ልውውጥ የሚደረግላቸው ሰዎች፣ ኤች አይ ቪ በደማቸው ውስጥ የሚገኝ የደም ቅየራና ዝውውር የሚደረግላቸው እንዲሁም የሳምባ መታወክ ያለባቸው ሰዎች ለቲቢ ተውሳክ ይበልጥ ተጋላጭ መሆናቸውም ተገልጿል። ቲቢን በመጪዎቹ 12 ዓመታት ውስጥ ለማቆም በመንግስታቱ ድርጅት የሚመራ ዓለም አቀፍ ዘመቻ እየተካሄደ ሲሆን ለዚህ ከዘላቂ ልማት ግቦች አንዱ ለሆነው ዘመቻ ትልቁ መሳካት ትልቁ እንቅፋት የበጀት እጥረት መሆኑ በተለያዩ መድረኮችና በተለያዩ ባለስልጣናት እየተነገረ ነው። ትናንት የተካሄደውን የመንግስታቱ ድርጅት በከፍተኛ ደረጃ የተነጋገረበትን ጉባኤ የመሩት የጠቅላላ ጉባኤ የወቅቱ ፕሬዚደንት ማሪያ ፌርናንዳ ኤስፒኖዛ ጋርቴስ እና የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ናቸው። ካለው ጊዜ አኳያ ለጊዜው እዚህ ጋር ደምደም ላድርግ። ዝርዝር ዘገባዎችን በመድረኩ ላይ ከተነሱ ተጨማሪ አስተያየቶችና ንግግሮች ጋር ይዤ በሌላ ዘገባ መለሳለሁ። ለመንግስቶቻቸው በዚህ በመንግስታቱ ድርጅት አካባቢ ለመንግስቶቻቸው የድጋፍና የተቃውሞ ሰልፎችም በመንግስታቱ ድርጅት ደጃፍ ላይ እየተካሄዱ ናቸው። ዚምባብዌያውያን በሀገራቸው ላይ አሜሪካ የጣለቻቸውን ማዕቀቦች እንድታነሳ ጠይቀዋል። ሴራሊዮን ለአዲሱ ፕሬዚደንታቸው ቢዮ ያላቸውን ድጋፍ የገለጹበት፣ ቬኔዙዌላውያንና ኒካራጓውያን መሪዎቻቸውን አውግዘው ስልጣን እንዲለቁ የጠየቁበት ብዙ ሰልፎች እየተካሄዱ ናቸው። ሰሞኑንም በተከታታይ ይዤ መለሳለሁን። እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ዛሬ ማምሻውንም ንግግር ያደርጋሉ ተብሎ እየተጠበቀ ነው። ከነገ ወደ ዛሬ ተዛውሮ ከዚያም በቀጥታ አስተላልፋለሁ። ይኸው ነው። መልካም ቆይታ።
እናመሰግናለን። ወደ መጽሔት ትንታኔ ተሸጋግረናል። ሰለሞንን ለዘገባው እናመሰግናለን። አሁን ወደ መጽሔት ትንታኔ ተሸጋግረናል።
በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታውቋል። የኢትዮጵያ መንግሥትም ሰብአዊ መብትን እንዲያከብር ጠይቋል። የፌዴራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። ጽዮን ግርማ ዝርዝሩ አላት።
ከመስከረም 2 ጀምሮ በአዲስ አበባ ከተማና ዙሪያዋ የኦሮሞ ነጻ አውጪ ግንባር ኦነግ አመራር አባሎችን አቀባበል ዝግጅትን ተከትሎ በተቀሰቀሰ ግጭትና በተፈጸመ ጥቃት የብዙ ሰው ሕይወት ለመጥፋቱ ምክንያት መሆኑ ሲዘገብ ሰንብቷል። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ከተለያዩ ሆስፒታሎች አገኘሁት ያለውን መረጃ ጠቅሶ በዚህ ግጭትና ጥቃት 58 ሰዎች መገደላቸውን ይፋ አድርጓል። የፌዴራል ፖሊስ ኮሚሽን ቁጥሩ አምነስቲ ያለው ሊሆን እንደሚችል ለአሜሪካ ድምጽ መናገራቸውም ይታወሳል። ሰኞ ዕለት መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ በአዲስ አበባ የ28 ሰዎች ሕይወት ማለፉን ገልጸዋል። እርሳቸውን ተከትሎ በትላንትናው ዕለት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አህመድ ሸዴ ከመስከረም 2 ጀምሮ የተለያዩ የፖለቲካ ኃይሎችን ለመቀበል በደጋፊዎቹ መካከል በተፈጠረ ያልተገባ ፉክክር ግጭቶች መፈጠራቸውን አስተውሰው ግጭቶቹ እየሰፉ ሄደው በቡራዩ 27 ሰዎች በአዲስ አበባ ደግሞ 28 ሰዎች በጥቅሉ 55 ሰዎች ህይወታቸው ማለፉን ተናግረዋል። ከታሰሩ ሰዎች ጋር በተያያዘ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ደግፌ በዲ ለአሜሪካ ድምጽ በሰጡት መግለጫ 3000 ያህል ሰዎች መታሰራቸውን፣ ከነዚህ ውስጥ አብዙዎቹ ሲለቀቁ 1204 የሚሆኑት ለትምህርት ወደ ጦላይ ማሰልጠኛ መወሰዳቸውን፣ 174 ደግሞ ለፍርድ እንደሚቀርቡ ተናግረዋል። ይህንኑ የእስር ሁኔታ ሲገልጹ ሰዎች ከጫት መቃም ከሽሻ ማጨስና ተያያዥ ጉዳዮች ጋር ተይዘው የታሰሩ እንደነበሩ ጠቅሰዋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሰዎች የታሰሩበት መንገድንና በጅምላም ወደ ጦላይ መወሰዳቸውን ተቃውሞ መግለጫ አውጥቷል። የአምነስቲን መግለጫ በተመለከተ ማብራሪያ እንዲሰጡን የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ማምሻውን አነጋግሬያቸው ነበር።
ያ እስር ተፈጸመበት አካሄድ የህግ አግባብ የለውም። የኢትዮጵያንም የዓለም አቀፍ ህግን በጣሰ መልኩ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ሲጫ ስለቃሙ ነው ያሰርናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፏል ተብሎ ነው። ሶስተኛ ደግሞ ዝርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገመተ ህግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ህግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ጦር ላይ ማለት ወደ 300-400 ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ እንደዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ወይም መግለጫ ወጣ ነው።
የአዲስ አበባ ፖሊስም ለሀገር ውስጥ መገናኛ በሰጡት መግለጫ የፌዴራል ፖሊስንም እኛ እንዳነጋገር ናቸው የሚሉት ምንድን ነው? በዚህ ሰዎች የያዝ ነው ከአዲስ አበባም ከቡራዩም ነው። ከቡራዩ ወደ 310 የሚሆኑ ሰዎች እንደውም አብዛኞቹ ከግድያ ጋር በተያያዘ ወንጀል፣ ከአዲስ አበባም እንደዚሁ የሰው ህይወት አልፏል። በድንጋይ በመደብደብ በስለት ነገርም እንደዚሁ ከአዲስ አበባም አልፏል። በቀጥታ ከወንጀል ጋር የተያያዙ ነገሮችን ይዘናል። ሌሎቹን ደግሞ አጣርተን የምንለየው ይሆናል። ምክንያቱም ከዘር ጋር የተያያዙ ስድቦች፣ ዘርን ከዘር የሚያጋጩ አጸያፊ ስድቦች በሰልፍ ላይ ሲነሱ ነበረ። ሰልፉም ደግሞ ፍቃድ ያልተጠየቀበት ነበር እና እንደዚህ አይነት ነገሮችን ህግን ልናስከብር ስንል ደግሞ ያፈሳ ነው ይባላል እና ህግን ለማስከበር የወሰድነው እርምጃ ነው ብለዋል እና አምነስቲ እንደዚህ አይነት ነገሮችን እንዴት ነው በህግ አግባብ መያዝ ያለባቸው ይላል? እንደዚህ አይነት የተፈጸሙ ወንጀሎች ተፈጽመዋል ብሎ ሲያምን እንዴት ነው በህግ አግባብ ጉዳዩን ማየት የሚችለው ፖሊስ?
አንደኛው ያው ሰልፍ ላይ መሳተፍ ያልተፈቀደ ቢሆን ወንጀል አይደለም። ምክንያቱም የኢትዮጵያ ህግም ዓለም አቀፍ ህጉ ላይ ማስፈቀድ ግዴታ አይደለም፣ የማሳወቅ ግዴታ ሊኖር ይችላል። እሱም ያን ያህል ብዙ ግዴታ አይደለም። ለምሳሌ አሁን ሰኞ ዕለት የተካሄደውን ሰልፍ እና ከዛ ውስጥ የነበረውን ቡራጅ ውስጥ የነበረውን ግጭት በማውገዝ ነው የተወጣው እና ኢሚዲየትሊ በኢሞሽን የተወጣ ሰልፍ ነው። ስለዚህ ለማሳወቅ ምንድን ለማለትም ጊዜ አልነበራቸው። ይህንን አኮሞዴት በሚያደርግ መልኩ ነው ህጉ መጠርጎ ያለበት እና ማሳወቅ የሚለው እንኳን ቢባል እሱን ባያሳውቅ ራሱ ያ ቶለሬት መደረግ ያለበት ምክንያቱ ለመብቶች መከበርና መተግበር ሰፊ ቦታ ሜዳ መኖር አለበት እና እንደዚህ አይነት ነገሮች መንግስት ቶለሬት ሊያደርጋቸው የሚገባ ናቸው፣ ሊታገሳቸው የሚገባ ናቸው። ምክንያቱም እንደዚህ መብቶችን ሰፋ አድርጎ ነው መተርጎም ያለባቸው። መመዘኛው ያ ነው። ሁለተኛ የተባለው ነገር ራሳቸው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሰኞ ዕለት በሰጡት መግለጫ በግልጽ አስቀምጠውታል። ሺሻና ትን ሲጠቀሙ የተገኙ ሰዎች ብለው ነው የተናገሩት። እንግዲህ ስራ ከፖሊስ ኮሚሽኑ የተገኘ መረጃ ነው። ስለዚህ ምንም እንትን የሚል ነገር አይደለም። ግን ያው ከመንግስት በኩል ከመንግስት ባለስልጣናት የሚሰጡት መግለጫዎች እርስ በርሳቸው የሚታጡ ስለሆነ ለዚህ ግራ መጋባት አድርገውናል እንጂ ራሱ ከፖሊስ ኮሚሽኑ የተሰጠ ሺሻ ማስጠቀሙ የነበሩ ሰዎችን ይዘን መክረን ደቀናል ያሉት ህግም ስናስከብር በህግ መሰረት ነው። ህግ ማስከበር ያልተወሰነ ስልጣን አግባብ የሌለው ስልጣን አይሰጥም። ስለዚህ ሰዎች ሲታሰሩ የሚፈጸሙ ስነ ስርዓቶች አሉ። ጠበቃ ሊያገኙ ይገባቸዋል። ቤተሰባቸው ጋር ያገኙ ግጭ ቀባቸው በተወሰነ ሰዓት በተቻለ በጣም በ48 ሰዓት ውስጥ ፍርድ ቤት ሊቀርቡ ይገባል። ብዙዎቹ ለምሳሌ 1200 የሚሆኑት ከቤተሰብ ከእንትን በማይገናኙበት ሁኔታ ተይዘው እንደገና አሁን ደግሞ ወደ ጦር ላይ ጦር ካምፕ ነው የተጓዙት። እንደዚህ አይነት ቦታዎች ላይ የማይታወቁ የማሰሪያ ቦታዎች ላይ ሰዎች ሲጋዙ ደግሞ ለተለያዩ እንግልትና አንዳንዴ ደግሞ ለስቃይ ቶርቸር ስለሚባለው የሚያጋልጥ ነው። ምክንያቱ ኦፊሻል የሆኑ የእስር ቦታዎች ላይ ሰዎች ይከታተሏቸዋል፣ ጠበቃያቸዋል፣ ቤተሰባያቸዋል።
በግልጽ በሚታወቁ
እዛ ላይ ሲሆን የሚከታተሏቸው አካላት አሉ። የኢትዮጵያ ሰብአዊ መብት ኮሚሽንም ሊሆን ይችላል፣ ቀይ መስቀልም ሊሆን ይችላል፣ ሌሎችም ይከታተላሉ። እነዚህ ግን የማይታወቁ ምንም በህግም እንደ እስር ቤት ያልተቋቋሙ ቦታዎች ላይ ሰዎች ሲታሰሩ ግን ይህ ክትትል የለም። ማንኛውንም ነገር ሊደረጉ ይችላሉ ሰዎቹ። ስለዚህ እንደዚህ አይነት ነገሮች መፈጸም የለባቸውም። በኢትዮጵያ ህግም የኢትዮጵያ ህገ መንግስትም ዓለም አቀፍ ህግም ላይ የተቀመጡትን የሰብአዊ መብት እንትኖች የሚጥሱ ነው። ስለዚህ ህግ ማስከበሩ ልክ ነው። ጥቃት ላይ የፈጸሙ የጥላቻ መልእክት የሚያስተላልፉ ንግግሮችን ያደረጉ ሰዎች በህግ መሰረት ሊጠየቁ ይገባል። ግን ሲጠየቁም ደግሞ በህግ አግባብ መሆን አለ።
ስለዚህ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አሁን ከኢትዮጵያ መንግስት ምንድን ነው የሚጠይቀው? የኢትዮጵያ መንግስት ምን ማድረግ አለበት ነው የሚለው።
እነዚህ ከህግ አግባብ ውጭ የተያዙ ሰዎች ወይ ወንጀል ፈጽመዋል ከተባለ ያለባቸው ማስረጃ እና የጣሱት ህግ ተጠቅሶ መከሰስ አለባቸው። ከዘመድ ከህግ ከፍርድ ቤት ርቀው የተያዙ ሰዎች ተመልሰው መምጣት አለባቸው። የማይታወቅ ወንጀል ፈጽሟል ተብሎ የተያዙ ሰዎች ከዚህ በኋላ መያዝም የለባቸው። እንደዚህ ነገር መደገም የለበትም። እዛ አጋጣሚ ደግሞ የምንናገረው ሰልፉን በተመለከተ ያለው ህግ መስተካከል አለበት፣ ግልጽ መሆን አለበት። ሰልፍ እንዴት ነው የሚወጣው? ሰልፍ ላይ የፖሊስና የህግ አስከባሪው አካል ምንድን ነው? እንዴት ይደረጋል? እንዴት ነው ሀይል የሚጠቀመው? መቼ ነው የሚለው ነገር ግልጽ መሆን አለበት እና ይህንን በተመለከተ ያው የህግ ለውጥ የአሰራር ለውጥ መታየት አለበት። ስለዚህ እስካሁን የተገኘውን በሰብአዊ መብት በኩል ያለውን ተስፋ የሚያጨልሙ እርምጃዎች ባይወሰዱ ጥሩ ነው የምንለው።
በሌላ በኩል ባለፈው ሳምንት አርብ ከዚሁ ከእስር ጋር በተያያዘ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን አነጋግሬያቸው ነበር። ኮሚሽነር ዘይኑ በዕለቱ እንደገለጹልን ከቡራዩ ከ300 በላይ ሰዎች በቀጥታ ከግድያ ጋር በተያያዘ ተጠርጥረው መታሰራቸውን እንደዚሁም ደግሞ በአዲስ አበባ በቀጥታ ከግድያ ጋር በተያያዘ እና በሌሎች ጉዳዮችም ተጠርጥረው መያያዛቸውን ተለይተውም ደግሞ ከግድያ ጋር በተያያዘ የታሰሩት ለፍርድ እንደሚቀርቡ ገልጸውልን ነበር። አያያዛቸውን በተመለከተ በጅምላና በአፈሳ እንደሆነ የሚቀርበውን ቅሬታ ጠቅሼ ሰዎች በአፈሳ እንዴት ይያዛሉ? በአፈሳ የተያዙትን ሰዎች እንዴትስ መለየት ይቻላል ስል ጠይቂያቸው ነበር።
አፈሳ መልክ እንዲታፈስ ታስቦ የሚሰራ ነገር የለም እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም። ፐርፌክት ሊሄዳል በቃ ምንም ስህተት አይኖረውም ማለት አይደለም። ስህተት ሊኖረው በእርግጠኝነት ይችላል። ግን የኛ አላማ አፈሳ አይደለም። የኛ አላማ ተጠርጣሪ በግድያ በወንጀል የፈጸሙ በወንጀላቸው እንዲጠየቁ ወደ ፍርድ ቤት እንዲቀርቡ፣ መታረም ያለባቸው ደግሞ ታርመው፣ ምክንያቱም ለሀገርም ሰላም ለራሳቸውም የታሰበውም ለውጥ ለሁሉም ነገር ይሄ የያዙት የብጥብጥ ቴንደንሲ ለማንም የማይጠቅም ስለሆነ ለሀገርም የማይጠቅም ስለሆነ አብዛኛው ሕዝብ ደግሞ ለውጥ ፈላጊ ስለሆነ የተወሰኑ ጥቂት ወጣቶች አብዛኛው ወጣት ለውጥ የሚፈልጉ ከመሆኑ አንጻር ሕግ በተላለፈ መንገድ ሕገ ወጥ በሆነ መንገድ ብሔር ለብሔር የሚያጋጭ መፈክር ብሔርን ነጥሎ መስደብ፣ ጸያፍ የሆነ ስድብ በማሰማት እና ሁከትና ብጥብጥ መፍጠር የቻሉ ወጣቶች መታረም አለባቸው። ብዙ እንደመሆናቸው መጠን ሁሉም ለፍርድ አቀሩ ከሶ ምን ብሎ ማለት የትራንዚሽን ወቅት ስለሆነ ምናልባት እንደዛ ላናረግ እንችላለን። ግን ታረሙበት የሚችሉበት መንገድ መፈለግ ስላለብን በሁለት ክፍለን ነው እና እንትን ያደረግነው እና አፈሳ ግን በስቴት የታሰረ ሰው ካለ የሚደት ነው አጣርተን የምንሰጣው ምክርም ካስፈለገው ምክርን የምንለቅበት ሲቴሽን አለ እና ስለዚህ ያን ያህል የአፈሳ ፍላጎት የለንም። ስለዚህ በአፈሳ መልክ ታስቦ የተሰራ ስራ እንደሌለ ግን ህዝቡ በደንብ ማወቅ መቻል አለበት የሚለውን ብያዝ ይሻላል።
ኮሚሽነር ዘይኑ ጀማል አያይዘው መንግስት የሀገሪቱን ሰላምና ህግን የማስከበር ጽኑ ፍላጎት እንዳለው ጠቅሰው ከዛ ጎን ለጎን ግን ወጣቶች የሀገራቸውን ሰላም ለማስጠበቅ ከጸጥታ አካላት ጎን መቆም እንደሚገባቸው አስገንዝበዋል።
በቀጣይ የተቀናጀ ስራ መስራት አለበት። እኛ ብቻ አይደለም፣ የፀጥታ ኃይል ብቻ አይደለም። ባይዘው ይህን ስራ መስራት አለበት። ወጣቱም የሚቃረምበት መንገድ ህዝቡም ራሱም በየአካባቢ ተደራጅቶ ወጣቱ እንዴት መታረም እንዳለበት ተባባሪ መሆን አለበት። የመንግስት መዋቅሮቹ በተገቢ ወጣቱን አደራጅተው በስራ ፈጠራና በተለያዩ ሌሎች የስልጠና ሌሎች ነገሮች የሚሰማሩበት መንገድ መሻት አለባቸው። ለዚህ ፈቃደኛ ያልሆኑ የማይተባበሩ ወጣቶችን በተመለከተም ህዝቡ እያጋለጠ የእርምት እርምጃ እንዲወሰድባቸው ማድረግ አለበት። ወጣቱ በዚህ መልኩ ታርሞ ካልቀጠለ አስቸጋሪ ነው የሚሆነው። በዚህ መልኩ መቀጠል አንችልም። በጣም አስቸጋሪ ነው። ወጣቱ ለራሱ ነው። ይሄ ሀገር ከተገነባም ይሄ ለውጥ ስር ሰዶ በዚህ ሀገር ውስጥ ዲሞክራሲ፣ ነጻነት፣ ፍትህ፣ እኩልነት፣ አንድነት የተረጋገጠ ዋናው ተጠቃሚ ወጣቱ ነው። ባለፈውም የተናገርኩት ዋናው ተጠቃሚ የተወለደውም ያልተወለደውም ወጣት ነው። ስለዚህ ወጣቱ ይሄን አስቦ መጓዝ መቻል አለበት። ይሄን አስቦ የማይጓዝ ወጣት ጋር ህብረተሰቡን በደንብ ነቅቶ ሊያጋልጥ ይገባል። መታረም ያለበት ሊታረም ይገባል። የመንግስት አስተዳደሮችን በዚህ ጉዳይ ላይ መፍትሄ ሊፈልግ ይገባል። ስለዚህ የጋራ ትብብር ይጠይቃል። ፖሊስም ከዚህ አንጻር ከተለያዩ ስቴክሆልደሮች ጋር ከወጣቱ ከራሱም ጋር ሆኖ ወጣቱ በጸጥታውም በሰላም ጥበቃውም በልማቱም እና በተደረገው የዲሞክራሲ ስርዓት ግንባታውም ላይ ብቁ ተሳትፎ እንዲያደርግ የህግ የበላይነት ላይ እንዲከበር በዚህ ሀገር ውስጥ የበኩሉን አስተዋጽኦ ከማድረግ አንጻር ፖሊስም ከወጣቱ ጋር አብሮ የሚሰራበት እቅድ አውጥቶ ይንቀሳቀሳል።
የታሰሩ ሰዎችን በተመለከተ በትላንትናው ዕለት መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ሽቴ በቡራዩ ከተማ በግጭቱ ተሳትፈዋል በሚል የተጠረጠሩ 394 እንዲሁም በአዲስ አበባ 170 ሰዎች በቁጥጥር ስር ምርመራ እየተደረገባቸው እንደሆነ፣ በአዲስ አበባ ግጭቱ እንዲቀጣጠል አድርገዋል በሚል የተጠረጠሩ 1200 ሰዎችም በቁጥጥር ስር መዋላቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የብሔር አማራ ዲሞክራሲያዊ ንቅናቄ የለውጡ ቀጣይነት ለአማራ ህዝቦች ተጠቃሚነትና ዲሞክራሲያዊነት በሚል መሪ ቃል ዛሬ ማምሻውን በባህር ዳር ተከፍቷል። ለአራት ቀናት የሚቆየው የብአዴን ጉባኤ ልዩ ልዩ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ከባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ልካለች።
የብሔር አማራ ዲሞክራሲያዊ ንቅናቄ ብአዴን ዛሬ ማምሻውን ነበር 12ኛ ድርጅታዊ ጉባኤውን የለውጡ ቀጣይነት ለአማራ ህዝብ ተጠቃሚነትና ዲሞክራሲያዊነት በሚል መሪ ቃል የተጀመረው። በጉባኤው ከ1500 በላይ የድርጅቱ አባላት፣ ደጋፊዎች፣ ተጋባዥ እንግዶች በተገኙበት የድርጅቱ ሊቀመንበር አቶ ደመቀ መኮንን የመክፈቻ ንግግር አድርገዋል። አቶ ደመቀ በንግግራቸው በእኩልነት የሚያምን ነጻነት ወዳድና ኩሩ የሆኑ የአማራ ህዝብ ከስህተቶቻችን እንድንማር ጊዜ ሰጥቶናል። ጊዜ ከመስጠትም በላይ እኔን መስሎ ተለውጦ ይመጣል ብሎ እየጠበቀንም ነው። ይህንን ብርቅዬ እድል ደግሞ ድርጅታችን ብአዴን አያሳልፈው ብለዋል።
ይህ አጋጣሚ እኛ የመሰሉ ድርጅቶች ሁልጊዜ የሚጎናጸፉት ጸጋ ሳይሆን ስንት ውጣ ውረድ አልፎ የሚያገኙት ብርቅዬ እድል ነው። ስለሆነ ለመላ ድርጅታችን አባላት ለህዝባችን በትዕግስቱና በተስፋው ልክ እንሰራለን ዘንድ ወገባችንን አጥረን እንድንነሳ በዚህ ታሪካዊ መድረክ ላይ ቆሜ ጥሬ የሳስተላልፍላችሁ በታላቅ ትህትናና አክብሮት ነው። ብአዴን ለአማራ ህዝብና ለመድረኩ የሚመጥን ቁመና ተላብሶ ለውጡ ለማስቀጠል በየደረጃው በአዳዲስ ሁሉ የተገነባ አመራር መገንባት ይጠይቀዋል። ይህ ጉባኤ ከዚህ አኳያ ከፍተኛ ኃላፊነት
ሀገሪቱ አሁንም በተወጠሩ ሁለት የፖለቲካ ጽንፎች ማለትም በብሔርና በህብረ ብሔር የፖለቲካ ማል ያለች ሲሆን ክልላችንም በዚህ ውስጥ ይገኛል። የአማራ ህዝብ ደግሞ በእኩልነት የሚያምን ከሌሎች ህዝቦች ጋር ወዶና ፈቅዶ የሚኖር ህዝብ እንደሆነ ብአዴን ያምናል ያሉት ሊቀመንበሩ፣ በተለይ ወጣቱ ወቅቱ የሚጠይቀው አርበኝነት፣ ይቅርታንና መደመርን ስለሆነ ፍልስፍናው ሊያደርገው ይገባል ነው ያሉት።
በሰለጠነው ዘመን አካሄዳችን በኃይል አስገዳጅ ከመሆን በሀሳብ ልዕልና አስረጅና አሳማኝ መሆኑ ይኖርበታል። ውድ የጉባኤው ተሳታፊዎች፣ ክቡራትና ክቡራት፣ እያንዳንዱ ወቅትና ዘመን አርበኝነትን ይጠይቃል። ለዚህ ትውልድ የአርበኝነት ብያኔ ድህነትን ከልብ መጠየቅና በልማት ድል መጣለ። በዚህ ነው ዘመን አርነት ጥላቻን በፍቅር ጥምበትን በይቅርታ መከፋፈልና መናገርን በመቻቻልና በመደመር መሻገር ነው። እኛ የዛሬው ትውልድ ባለቤቶች ለቀጣዩ ትውልድ የምናወርሳት አገር ለሌሎቻ የተመቸችና የበለጸገች ትሆን ዘንድ ይህንን ያመጀተ ታሪካችንን የምናሳየው ከድህነትና ኋላቀርነት ጋር በምናደርገው ፍልሚያ ነው።
የህወሓት ተወካይ አቶ ጌታቸው ረዳ ባስተላለፉት መልእክት ይላል፣ ዛሬ እንለወጥ ስንል ትናንት የት ደርሰን የት እንደተነሳን ቆም ብለን ማሰብ ይገባል ነው ያሉት አቶ ጌታቸው። ልማታዊ አስተሳሰባችንም ሳንረሳ የህዝባችንን ቁርኝት ማጠናከር አለብን ነው ያሉት።
የህዝባችን ቁርኝት እኛው ያልፈጠርነው ስለሆነ ልናጠናክረው መትጋት ይገባል እንደሆነ እንጂ የፖለቲካ ጠባብ የፖለቲካ ጥቅምን ለማረጋገጥ ሲባል ነካክተን ልናበላሸው ሞክር የለብንም። ኃላፊነት የጎደለው ስራ ይሆናል። አሁንም በትክክለኛው ልማታዊ መንገድ እየተመራን የማንወጣው ፈተና እንደሌለ ለመላው የብአዴን ጓዶች ለማረጋገጥ እፈልጋለሁ። ህዝቦቻችን በጋራ የሚለሙባቸው ኮሪደሮች እንጂ ግጭት የሚቀጣጠልባቸው ቀጣናዎች አይኖሩንም።
ሁሉም ተፎካካሪ ፓርቲዎች በተወካዮቻቸው በአቶ የሸዋስ አሰፋ በኩል መልእክት ያስተላለፉ ሲሆን ጉባኤው የአማራን ህዝብ ወደ ተሻለ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ የሚያሸጋግር እንደሚሆን ምኞታቸውን ገልጸዋል።
የብአዴን የለውጥ ኃይል የሆነው ክፍል የነበረበትን ጫና ተቋቁሞ የህዝባችንን ትግል በመቀላቀሉና ከፍተኛ አስተዋጽኦ በማድረጉ ዛሬም ልናመሰግነው እንወዳለን። ብአዴን ይህን የለውጥ ሂደት በተሻለ ጥንካሬና ወኔ በመምራት ዳር ለማድረስ በሚያደርገው እንቅስቃሴ ሁሉ ከብአዴን ጎን የምንሰለፍ መሆኑን ለማረጋገጥ እንወዳለን። ብአዴን ውጫዊውን ብቻ ሳይሆን ውስጣዊ ለውጥም በማስቀጠል የድርጅቱን ቁመና በአጠቃላይ ከአማራ ህዝብ ፍላጎትና ጥቅም አንጻር በመቃኘት ቀደም ሲል በተለያዩ አግባቦች ባመለከተው መሰረት የማስተካከያ እርምጃዎችን እንደሚወስድ እንጠብቃለን። የዛሬው ጉባኤ የአማራን ህዝብ ወደ ተሻለ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ደረጃ የሚያሸጋግር እንዲሆን እየተመኘን አጠቃላይ በኢትዮጵያ ውስጥ የሚገኘው አማራ ህዝባችን የመብት መጠበቅና የህግ ከለላ እንዲኖረው ለማስቻል ድርጅቱ ለዚሁ ታሪካዊ ኃላፊነት በቁርጠኝነት እንዲቆም አደራ እንላለን።
በጉባኤው ሁሉም አጋር ድርጅቶች በተወካዮቻቸው አማካኝነት መልእክት አስተላልፈዋል። ጉባኤው በቀጣይ 3 ቀናት ልዩ ልዩ ውሳኔዎችን ያጸድቃል ተብሎ እንደሚጠበቅ ከወጣው መርሃ ግብር ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል።
የደመራና መስቀል በዓላት እንደምንጊዜውም ሁሉ በአገር ውስጥና በውጭ በደማቅ ሁኔታ እየተከበሩ ነው። ዘጋቢዎቻችንና ሪፖርተሮቻችን ተከታትለዋል። በቅደም ተከተል ይቀርባሉ። እዚህ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የተካሄደውን ስነ ስርዓት እናስቀድም። በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው አገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራን በዓል በጋራ አክብረዋል። በአንድነት ተሰባስበው የደመራ ችቦን መለኮሳቸውም እጅግ እንዳስደሰታቸው ገልጸዋል። ይህ እንዲሆን ዋናውን ድርሻ ተወጥተዋል ያሏቸውን የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድንም አመስግነዋል። ቅድብሮቹ በኢትዮጵያና ኤርትራም የተካሄዱትን ያካትታል። በቅድሚያ የጽዮን ግርማ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ 25 ዓመታት ለሚጠጋ ጊዜ ቆይቷል ይላሉ የእምነቱ አባቶች። አንድ ሲኖዶስ በስደት፣ አንድ ደግሞ
በኢትዮጵያ ነበር እስካለፉት ጥቂት ወራት ድረስ። ይህ ደግሞ ካህናቱና ምእመናኑን እንዲከፋፈሉ አድርጓቸው ቆይቷል። በዋሽንግተን ዲሲና አካባቢው ሜሪላንድና ቨርጂኒያን ጨምሮ ደመራንም ሆነ በጋራ የሚከበሩ ሌሎች በዓላትን በአንድነት አክብሮ እንደማያውቁም ይናገራሉ። ትላንት በፌደራል መንግስቱ ስር በሚተዳደረው የፎርት ሬኖ ፓርክ ውስጥ በአንድ ላይ መሰባሰባቸው ከሚያከብሩት በዓል እኩል እጅግ እንዳስደሰታቸው ያነጋገርናቸው የሃይማኖት አባቶች ገልጸውልናል። ከነዚህ አንዱ ቀሲስ ቀለም አንተነ ይባላሉ። በዋሽንግተን ዲሲ በደብረ ሰላም ቅድስት ማርያም ቤተክርስቲያን አገልጋይ ናቸው።
ዛሬ ደስታችንን ማርያም ተከስተናል አንድ ላይ ወደን በማክበራችን እጅግ በጣም ደስ ብሎናል። ሌላው ደግሞ ጊዜ ራሱ የመጀመሩ የጀመራችንን ስናከብር በመጀመር በፍቅር በሰላም በአንድነት አንድ ላይ በተጀምረን በሰላም
ርዕሰ ደብር አብርሃም ሀብተ ስላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተክርስቲያን አስተዳዳሪ ናቸው። ከቅዱስ ሲኖዶስ አንድነት በኋላ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ሁሉንም በአንድ ላይ አሰባስበው በዓሉን በአንድ ላይ እንዲከበር ባደረጉት ጥሪና ሐሳብ መሰረት በየዓመቱ በእጣ አዘጋጅ ተለይቶ በዙር እንዲያከብሩ መስማማታቸውን ገልጸዋል። በዚህ መሰረት ደብረ ሰላም ቅድስተ ማርያም የዘንድሮን የደመራ በዓል እንድታዘጋጅ እጣ ስለወጣላት ኃላፊነቱን ወስደው ማዘጋጀታቸውንም ተናግረዋል። በዓሉ በአንድ ላይ መከበሩ እጅግ እንዳስደሰታቸውም ገልጸው ጠቅላይ ሚኒስትር አብይ አህመድንም በምስጋና ባርከዋቸዋል።
በአሁኑ ጊዜ የሀገራችን መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት የማበረታቻ ድጋፍ ነው እና በዚህ ምክንያት አንድነት ሊገኝ ይችላል። ከአንድነቱ ወዲህ ባለመስቀሉ በዚህ አይነት ሲከበር እንግዲህ የመጀመሪያ ጊዜው ነው። ከ24 ያላነሱ አብያተ ክርስቲያናት ካህናትና ምእመናን በአንድነት ሆነው በአሁኑ ጊዜ ጸሎቱን እያደረሱ በዓሉን እያከበሩ ናቸው።
ዩናይትድ ስቴትስ ውስጥ በመናፈሻ ስፍራ ብዙ ሰው በተሰበሰበበት እሳት ማቀጣጠል የተከለከለ ነውና እንዴት እንደተፈቀደላቸው የበዓሉን አዘጋጅ አስተባባሪ አቶ ታደላወቀን ጠይቄያቸው ነበር።
ይህንን በተመለከተ ትሬኒንግ የሚወስዱ ወጣቶችን አስተማራን። ትሬኒንጉን ወሰድን። ከዛ በኋላ ወደ ፋየር ዲፓርትመንት ሄደን መግባቡ እንዴት እንደምናስተናግድን አስፈላጊ ትሬኒንጎችን ወስደን ይሄን ነገር ለማድረግ እና ይሄን በዓል ደግሞ በዩኔስኮ የተመዘገበ በዓል ስለሆነ በዓለም አቀፍ ደረጃ የተመዘገበ በዓል ስለሆነ ያንን አስመልክተን ወሳኝ ነጥቦችን በማንሳት ከሲቲ ገቨርንመንትም ጋር ያለን ጥሩ ግንኙነት ይህንን ልናስፈቅድ ችለናል። ለመጀመሪያ ጊዜ በታሪክ ቦምፋየሩ እሳት የደመራ ማቀጣጠሉ ፕሮግራም
የጧፍ ንግዱም ሆነ የጧፍ ማብራት ስነ ስርዓቱ የደመቀ ነበር። ጧፍ በመሸጥ ላይ የነበሩ አንድ እናት አነጋግሬያቸዋለሁ። ማይክሮፎን ይዘን የተጠጋናቸው ሁሉ የሚናገሩት አንድ ላይ ማክበራቸው እንዳስደሰታቸው ብቻ ነው።
በጣም ትልቅ ደስታ ተሰምቶናል። እኔ እዚህ ካየሁት ከ27 ዓመት ጀምሮ እንደዚህ አይነት አክብሮት አልነበረ። ዛሬ ግን እግዚአብሔር ይመስገን በዶክተር አብይ በተናችን ባንድ ስለሆነ ዛሬ ሁላችንም 23 ቤተክርስቲያን አንድ ቦታ ላይ ለማክበር እግዚአብሔር ረድቶናል። በጣም ነው ደስ የሚለው።
የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል የደመራውን ችቦ ከመለኮሳቸው በፊት ባሰሙት ንግግርም ትኩረት ሰጥተው የተናገሩት ይህንኑ ነው። ከብዙ ዓመታት በኋላ ከ24 ያላነሱ አብያተ ክርስቲያናት ደብር አስተዳዳሪዎች በአንድ መድረክ ላይ በአንድነት ቆመው ጸሎት አድርገዋል፣ ዘምረዋል፣ ለኢትዮጵያ ሀገራቸውም ጸልየዋል። ከዚህ ቀደም ባልታየ ሁኔታም በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ካሳ ተክለ ብርሃን በበዓል አከባበሩ ላይ ተገኝተው በአንድ ላይ መቆማቸውን አድንቀዋል። ከእግዚአብሔር ቀጥሎ ይህ እንዲሆን ላደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ከፍተኛ ምስጋና አቅርበዋል። የዘንድሮ ፍቅር ከኢትዮጵያ አልፎ ኤርትራ መሻገሩንም አስታውሰዋል። ምዕመናኑም በእልልታ አጅቧቸዋል። በኢትዮጵያ የመጣው ለውጥና የሰላም መንፈስ እንዳይበተን ኢትዮጵያውያን በብሔራቸውና በጎሳቸው ምክንያት እንዳይከፋፈሉ አጥብቀው ለምነዋል። ስነ ስርዓቱ ሳይጠናቀቅ ከፍተኛ ዝናብ የጣለ ቢሆንም ችቦን በጋራ ለኩሰው አመት አመት ያድርሰን ሲሉ ለአመት ቀጠሮ ተለዋውጠው በዝማሬ ተለያይተዋል።
በሌላ በኩል የመስቀል በዓል በድምቀት በሚከበርበት የአዲግራት ከተማ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተገኙበት በድምቀት መከበሩን በስፍራው የሚገኙ ሪፖርተሮቻችን ነግረውናል። በዚህ በዓል ላይም የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤልም ተገኝተው ነበር። በተጨማሪም ከኤርትራ የሰንበት ትምህርት ቤት ተማሪዎችና የቤተክርስቲያን ኃላፊዎችም በእንግድነት ተገኝተዋል። በአጠቃላይ በዚህ መድረክ ላይ የተላለፈው መልእክትም በአገሪቱና በአህጉሪቱ የተገኘው ሰላም ተጠብቆ እንዲቀጥል ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪ ቀርቧል። በተጨማሪም በተለያዩ የኢትዮጵያ ከተሞች የደመራና የመስቀል በዓል በድምቀት መከበሩን ለማወቅ ችለናል። በሌላ በኩል በአስመራ ከተማም ኢትዮጵያውያንና ኤርትራውያን በተገኙበት በጋራ በድምቀት መከበሩን ዘጋቢያችን ብርሃነ በርሀ ከስፍራው ተከታዩን ዘገባ አድርሶናል።
የመስቀል በዓል በኦርቶዶክስ ሃይማኖት ተዋህዶ ተከታዮች ከሚከበሩ ሃይማኖታዊ በዓሎች አንዱ ነው። ዛሬ በአስመራ ከተማ በመስከረም አንድ አደባባይ በሺዎች የሚቆጠሩ ከውጭና ከውስጥ አገር የመጡ ተሳታፊዎች በተገኙበት በታላቅ ድምቀት ተከብሯል። የኤርትራ ኦርቶዶክስ ተዋህዶ ጽሕፈት ቤት መንበረ ፓትርያርክ ዋና ጸሐፊ ብፁዕ አቡነ ሉቃስና የዞባ ማዕከል አስተዳዳሪ ሜጀር ጀነራል ሮመዳን አውሊያይ በጋራ ደመራውን አብርተዋል። በዓሉ ላይ የተገኙ ከኢትዮጵያ የመጡ ጎብኚዎችም የመስቀል በዓል ከ20 ዓመት በኋላ ሁለቱ ወንድማማች ህዝቦች በጋራ ሊያከብሩት በመቻላቸው ትልቅ ደስታ እንደተሰማቸው ገልጠዋል።
ስሜ ተማሃር ይባላል። የመጣሁት ከአዲስ አበባ ኢትዮጵያ የመጣሁት ቤተሰቦቼን ከ20 ዓመት በኋላ ለማግኘት ነው። በጣም ደስ ይላል። ማለት ከአዲስ አበባ ብዙ የሚለየው ነገር የለም። ተመሳሳይ ባህል ነው፣ ተመሳሳይ ትውፊት ነው ያለውና ቆንጆ ነው በጣም። ህዝቡም በነቂስ ወጥቶ እያከበረው ነው ያለው። እኔም ይሄን እድል በማግኘቴ ደስ ብሎኛል። ብዙ ነገር ይኖራል ብዬ አስባለሁ። ስፔሻሊ በዚህ ሰዓት እንደዚህ ሰላም በሆነበት ሰዓት ሰው ከተለያየ ክፍለ ሀገር መጥቶ ከተለያየ ሀገር መጥቶ ቤተሰብ አንድ ላይ ሆኖ ሃይማኖታዊ ስርዓት ማድረጉ እንዲሁም ባህላዊውን ብዙ ባህሎች አሉ የኢትዮጵያም የኤርትራም እሱን ነገር በጋራ ሆነን በማክበራችን በማየታችን ያው ደስታ ይሰማኛል። እድለኛም ነኝ።
ከውጭ ሀገር የመጡ ጎብኚዎች በበኩላቸው በዓሉ ከጠበቁት በላይ አስደናቂ ሆኖ እንዳገኙትና በሃይማኖታዊና ባህላዊ ይዘት ባለው መንገድ መከበሩን ገልጸዋል።
እኔ ላውራ እባላለሁ። ከጣሊያን ነው የመጣሁት። እሷ ደግሞ ሪናታ ትባላለች። ከቶሪኖ ነው የመጣ ነው። ኤርትራ 4 እና 5 ጊዜ መጥቻለሁ። ህዝቧ እንግዳ ተቀባይና ጨዋ ነው። የመስቀል በዓል አከባበር በጣም አስገራሚ ነው። ከተለያዩ ቦታዎች የመጡ ብዙ ሰዎች እያከበሩት ነው። በህይወቴ እንዲህ አይነት አከባበር አይቼ አላውቅም።
የመስቀል በዓል በኢትዮጵያና ኤርትራ የሚገኙ የኦርቶዶክስ ክርስትና ሃይማኖት ተከታዮች መስከረም ወር ውስጥ ከሚያከብሩት ሁለት አበይት ሃይማኖታዊና ባህላዊ እሴት ያለው ትልቅ በዓል ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ዘጋቢዎቻችንን በሙሉ እናመሰግናለን። ወደ ቀጣይ ዘገባ ልውሰዳችሁ። በአብዛኛው የኢትዮጵያ ባህል ለእርቅ ሽምግልና የሚከናወነው ችግሩ ከተከሰተ በኋላ ነው። በቅርቡ በቡራዩ ውስጥ የነበረውን ግጭት ተከትሎ ሕይወት መጥፋቱ ያስቆጣቸው የጋሞ ናቶ ማለትም ወጣቶች በአጸፋው ንብረት ሊያወድሙ ሲቃጣቸው የጋሞ ጎሳ መሪዎችና የሀገር ሽማግሌዎች እርጥብ ሳር ይዘው በመንበርከክ ንብረቱ እንዳይጠቃ መከላከላቸውን በማኅበራዊ መገናኛ ብዙሃን ተመልክተናል። ንብረት ከመውደም አድነዋል። ባህል ጠቃሚ መሆኑን በመገንዘብና ለደረሰው የሕይወትና ንብረት መጥፋት አንድ የኦሮሚያ ክልል ልዑካን ቡድን ትላንት ወደ አርባ ምንጭ ጋሞ ጎፋ ዞን ተጉዟል። ትዝታ በላቸው ሁለቱ ማኅበረሰቦች ያካሄዱት የእርቅ ሥነ ሥርዓት ላይ የተገኙትን ዶክተር ሚልኪያስ ሚደጋና የጋሞ የሀገር ሽማግሌ አቶ አንጂሎ አርሴን አነጋግራለች። ይቀጥላል።
በጣም አመሰግናለሁ ዶክተር ሚልኬሳ ሚደጋ። ዛሬ አርባ ምንጭ ጋሞ ጎፋ ዞን ውለው ወደ አዲስ አበባ ሲመለሱ መንገድ ላይ ነው ያገኘሁት። ስለ ተሳትፎ አመሰግናለሁ። ከጋሞ የሀገር ሽማግሌዎች አንዱ አቶ አንጀሎ አርሴ፣ በፕሮግራማችን ለመሳተፍ ፈቃደኞች ስለሆናችሁ ሁለታችሁንም አመሰግናለሁ። ዶክተር ሚልኬሳ ሚደጋ በምን ምክንያት ነው ወደ አርባ ምንጭ የተጓዛችሁ ቢያስረዱኝ?
በመጀመሪያ ደረጃ ይህንን እድል ስለሰጣችሁ በጣም እናመሰግናለን።
ወደ አርባ ምንጭ የተጓዝነው ዋናው አላማው ለምስጋና፣ ለፍቅር፣ ለአንድነት ነው። ምስጋና ስለሚገባቸው የጋሞ አባቶች፣ ደሬዎች ላሳዩት ፍቅር፣ ወንድማማችነት ወጣቶች ናቸው ይህንን ሀሳብ ያመጡት። እዛ ድረስ ሂደን ምስጋናችን ማስገባት አለብን ስላሉ ልኡካን ቡድን ይዘን ነው የሄድነው። ዋናው አላማው ለምስጋና ነው።
እንግዲህ ዶክተር ምልኬሳ ሚደጋ፣ እርስዎ የኦሮሚያን ክልል ወክለው ወጣቶችን ይዘው ወደ ጋሞኮቫ ዞን እንደተጓዙ ነው የተረዳ ነው። አቶ አንጀሎ አርሴ ደግሞ ከጋሞ የአገር ሽማግሌዎች ከተቀባዮቹ አንዱ ኖት። እንዴት ነበር? እስቲ ይግለጹልን፣ አቀባበሉ እንዴት ነበረ?
እሺ፣ የአሜሪካን ድምፅን እድሉን ስለሰጠኝ በጣም አመሰግናለሁ። አቀባበሉ እንግዲህ አንደኛ ያው በአዲስ አበባ ዙሪያ ኦሮሚያ ልዩ ዞን ክልል ውስጥ ያው አካባቢ ላይ ጋሞ ብሔረሰቦች ላይ በደረሰው ሞት አደጋ ምክንያት በጣም አዝነናል። በባለፈው ሳምንት ውስጥ አዲስ አበባ ድረስ ሄደን ወገኖቻችን በተጠለሉበት ቦታ ለቅሶ ደርሰን ማጽናኛ አድርገን ቀጣይም ደግሞ ይህን ሁኔታ በምን መልኩ ወደ ሰላማዊ ህይወት እንመልሳለን የሚለውን ሁኔታ ከተለያዩ ክፍሎች ጋር ስንወያይ አዲስ አበባ ነበረ ቆየ ነው እና በዛ መሰረት ከልብ አዝነው የኦሮሚያ ክልላዊ ብሔራዊ መንግስት ፕሬዚዳንት ክቡር ዶክተር ለማ መገርሳ በሁኔታው አዝነው በቢሮቸው ጠርተው አነጋግረውናል። በዛ መሰረት የኦሮሚያ አባገዳዎችና የኦሮሚያ ቄሮ ወጣቶች በክልሉ መንግስት አስተባባሪነት አርባ ምንጭ ድረስ መጥተው ምስጋና ፕሮግራም እንደሚያቀርቡ ገልጸውልናል። በዛ መሰረት በትላንትናው ዕለት ኤሮብ ዕለት ማለት ነው ቡድኑ ከስልሳ በላይ አባላት ያሉት የኦሮሚያ ክልላዊ መንግስት ኤሮና አባገዳ አባቶችን የያዘው አርባ ምንጭ ሲገባ የአርባ ምንጭ የጋሞ ናቶ ወጣቶችም ሞቅና ደመቅ ያለ አቀባበል አድርገውላቸዋል። ምንም እንኳን ነገሩ በሽምግልና መልክ ተፈቶ ያላለቀ ቢሆንም ያለው የሁላችንም ምኞት ነገሩን በሰላማዊ መልክ መጨረስና ለሀገሪቱም ለሁለቱም ህዝቦች የጋራ አንድነትና ስምምነት ወሳኝ ጉዳይ በመሆኑ በማመን ተቀብለው መስተንግዶም የተደረገው በዛ መልክ ተቀብለናቸዋል።
እሺ፣ አመሰግናለሁ። ዶክተር ምልኬሳ ሚደጋ እንግዲህ ቀደም ብሎ ጠቆም ያደረጉት ሀሳቡ ራሱ ወደ ጋሞ ማህበረሰብ ተጉዞ ለቅሶ መድረስም ማመስገንም ከኦሮሚያ ወጣቶች እንደመጣ ነው ጠቆም ያደረጉትና እስቲ ይሄን ሰፋ አድርገው ያብራሩልኝ።
አሁን ወደ አርባ ምንጭ የተጓዘው የቄሮ አባላት በቁጥር ወደ አምሳ ይደርሳሉ። የአባገዳዎችም አሉ። ከክልልም የክልል መንግስትን ወክለን የሄድነውም አመራሮች አሉ። ወደዛ ያቀና ነው በተፈጠረው አዲስ አበባ ውስጥም ጉራዩ አካባቢም በዘግናኝ ሁኔታ እሱን አውግዘናል፣ እንደ መንግስትም አውግዘናል። መፈጠር ያልነበረበት ግን ደግሞ ተፈጥሯል። ከጋሙ ተወላጆችም ከኦሮሞ ተወላጆችም ሰው ተጎድተዋል። ብቻ በአረመናዊ በሆነ መልክ ተፈጸመ ድርጊት ነበር። ይሄ ማንንም ብሔር እንደማይወክል የጋሞንም የኦሮሞንም ብሔር ቄሮውንም ናቶውንም እንደማይወክልና ይሄ የሸፍጦች የሴረኞች ለፖለቲካ ትርፍ ብለው ያደረጉት ህዝብን ከህዝብ ጋር ለመጋጨት አንድነት የለም አገር እንደዚህ ነው ነገር ለፖለቲካ ትርፍ ነው የተደረገው። ይህንን እንደ ብሔር ግጭት አድርጎ ሲናፈስ ነበር እና በተለያየ ሚዲያ በኦሮሞና ጋሞ ህዝብ ተጋጨ ብለው በፌስቡክ የውሸት መረጃዎችን ሲያስተላልፉ ነበር። ሰዎችን አስቆጥተዋል። በተለይ ደግሞ ከኦሮሚያም ከጋሞ ጣ ነገር ነበር።
አድማጮች፣ ይህን ዘገባ ነገ በስፋት እንመለስበታለን። አልተጠናቀቀም። ትዝታና እንግዶቿን እናመሰግናለን። በዚሁ እንሰናበት። ነገ አርብ በተመሳሳይ ሰዓት እንገናኛለን። እስከዚያው ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚተላለፈው ዝግጅት ይቀጥላል።